የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የማክሰኞ ታህሳስ 14 2012 ዓ.ም ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የዛሬ ምሽት ዘገባችን የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ላይ ያተኩረ ነው።
የጥላቻ ንግግርና ሐሰተኛ ንግግር ስርጭት መፍትሄ ካልተረጀለት ለሀገር ሰላም ደህንነት እንዶ አጠቃላይ ለለውጥ እንቅስቃሴ ዘላቅና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካል እያየን ነው።
የፌዴራል ጠቅላይ አቃቢ ሕግ ቃል አቀባይ አቶ ዝናቡ ቱኑ ናቸው። የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር አቶ አማሀ መኮንን ሐሳብ አላቸው።
ተቋማቱ ሆን ብለው ይህን ሕግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ሕግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ውይይት መደረግ ያስፈልጋል ብዬ ነው የማስበው።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለስ ምን ይላሉ?
ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ሕግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሐሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ።
የሕግ ባለሙያ አስተያየትም ይዘናል። አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን በርካታ ዘገባዎችም ታዳምጣላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። በቅድሚያ ግን አጫጭር ዜናዎችን እናስደምጣችሁ።
የኢትዮጵያ የባህል ቡድን በኤርትራ የተለያዩ ከተሞች ያደረገውን የመጀመሪያ የባህል ዝግጅት አጠናቅቆ ዛሬ ታህሳስ 14 ወደ ሀገሩ ተመልሷል። የባህል ቡድኑ በከረን፣ ምጽዋና አስመራ ያሳየው የባህል ዝግጅት ውጤታማና የታሰበለትን ዓላማ ያሳካ እንደነበረ የቡድኑ አባላት ወደ አገራቸው ከመመለሳቸው በፊት ለቪኦኤ ተናግረዋል። የሕዝቡ አቀባበልና እንክብካቤም በቀጣይ ሌላ ስራ ይዘን እንድንመጣ መንገድ የሚከፍት ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዛምቢያ የነበሩትን አምባሳደሩን መልሰዋል። ዳንኤል ፉትን ከአምባሳደርነታቸው እንዲነሱ ወስነው ዛምቢያ የተመሳሳይ ጾታ ግንኙነት የፈጸሙ ፍቅረኞችን ማሰሯን አጥብቀው ከተቹ በኋላ መሆኑ ተገልጿል። የዛምቢያ ፕሬዚዳንት ኤድጋር ሎንጎ ከአሁን ወዲያ ከእኚህ አምባሳደር ጋር መስራት አልፈልግም በማለታቸው፣ የውጭ ጉዳይ ሚኒስትሩ የአምባሳደሩ ከእንግዲህ እዚያ መቆየት ምክንያታዊ አይሆንም ከሚል ድምዳሜ ላይ መድረሱን አመላክቷል። ሰሜን ምስራቃዊ ሶሪያ ውስጥ የሚካሄደው ጦርነት በአስቸኳይ እንዲቆም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። በባለፈው ሳምንት የሀገሪቱ መንግስት በአካባቢው በከፈተው ጥቃት በብዙ አስር ሺዎች የተቆጠረ ሕዝብ ከመኖሪያው ተፈናቅሏል። ወታደራዊ ጥቃቱ ግዙፍነትና ሲቪሎች መኖሪያቸውን እየጣሉ ወደ ሰሜኑ የሀገሪቱ ክፍል የሚሸሹበትን መስመርም እየደበደበ ነው የሚሉ ዘገባዎች ዋና ጸሐፊው እንዳሳሰቧቸው ትናንት ቃል አቀባያቸው ያወጡት መግለጫ አመላክቷል። የሶሪያ መንግስት የእርስ በርስ ጦርነቱ ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከ2011 ዓ.ም ወዲህ ሽምቅ ተዋጊዎች ከያዟቸው ግዛቶች አሁንም በእነሱ እጅ ያለች የመጨረሻዋ የሆነችው ኢድሊብን ለማስለቀቅ እየሞከረ ይገኛል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገር።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት Human Rights Watch አስታወቀ።
የረቂቅ አዋጁ አቀራረጽና የቋንቋ አጠቃቀሙ ለትርጉም ክፍት የሆኑ አረፍተ ነገሮች በማካተቱ ሐሳብን በመግለጽ ነጻነት ላይ ገደብ ሊጥል ይችላል በማለት በአገር ውስጥ የሚገኙ የሰብአዊ መብት ተከራካሪ ድርጅቶችም ስጋታቸውን። የፌዴራል ጠቅላይ አቃቢ ሕግ በበኩሉ አዋጁ ዜጎችን ከጥቃት ለመታደግ ታሳቢ ተደርጎ የተረቀቀና አስፈላጊ ነው ብሏል። ጽዮን ግርማ በዚህ ዙሪያ አጠናቀረችው ዘገባ እንደሚከተለው ይሰማል።
በፌደራል ጠቅላይ አቃቤ ሕግ ጽሕፈት ቤት ተረቆ በሚኒስትሮች ምክር ቤት ጸድቆ በሕዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ለዝርዝር እይታ ለሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ተመራው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጁ ግልጽነት የጎደለው ሕገወጥ የሚባሉት ጉዳዮች በግልጽ ያልሰፈሩበትና ለትርጉም ክፍት የሆኑ አንቀጾች የተካተቱበት መሆኑ ለፖለቲካ ጥቅም ሲባል ዜጎችን ለማፈን ተግባር ሊውል ይችላል የሚል ስጋት እንዳለው የገለጸው ዓለም አቀፉ የሰብአዊ መብት ተቋም ሁማን ራይትስ ዎች አዋጁ ኮዲው ማሻሻያ እንዲደረግበት አርብ ዕለት ባወጣው መግለጫ አሳስቧል። የድርጅቱ ከፍተኛ አጥኚ ላቴሻ ባይደር በዚሁ መግለጫ ላይ በሰጡት አስተያየት አዋጁ ከስሙ ጀምሮ ለትርጉም ክፍት የሆነ ቀጣው ጉዳይ የትኛው እንደሆነ በግልጽ ያልተቀመጠ፣ ሁለት ግለሰቦች በማህበራዊ ትስስር መድረኮች የውስጥ መልእክት መለዋወጫ የሚያደርጓቸውን የመልእክት ልውውጦች ጭምር እንደ ወንጀል የሚያስቆጥር አንቀጾች የተካተቱበት እንደሆኑ ተናግረዋል። መንግስት በአገሪቱ የተከሰቱ ቀውሶችን ለመክታት በሚል ያረቀቀው አዋጅ ችግሩን ከማቃለል ይልቅ በመናገር ነጻነት ላይ ገደብ ሊያደርግ ይችላል ያሉት ላቲሺያ ለዚህ ችግር መፍትሄ የተባለ አፋኝ አንቀጾችን በማካተት አዋጅ ከማውጣት ይልቅ ችግሮቹን ለመፍታት ህብረተሰቡን ማስተማር የተሻለ አማራጭ ነው ብለዋል። አዋጁም ከመጽደቁ በፊት መሻሻል እንዳለበትም አሳስበዋል። በዚህ አዋጅ ላይ በቅርቡ ኢትዮጵያን የጎበኙት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዴቪድ ኬይ አዋጁ ሐሳብን በመግለጽ ነጻነት ላይ ጥላ ሊያጠላበት ይችላል የሚል ስጋታቸውን አጋርተው ነበር። ይህን አዋጅ ያረቀቀው የፌደራል ጠቅላይ አቃቤ ሕግ ቃል አቀባይ አቶ ዝናቡ ቱኑ ረቂቅ አዋጁ የዜጎችን ደህንነት ለማስጠበቅ የተረቀቀና እስካሁንም ብዙ ውይይት የተደረገበት አሁንም በውይይት ላይ ያለ ነው ይላሉ።
መብቱ ላይ የሚጣለው ገደብ አላማ የገደቡ አስፈላጊነትና ተመጣጣኝነት በጥንቃቄ መርምሮ አመዛዝ ነው። ታዲያ በነጻነት የመግለጽ መብት ላይ የሕግ ገደብ ማስቀመጥ በዲሞክራሲ ሀገራትም ተቀባይነት ያለውን የተለመደ አሰራርም በሆኑ በሀገራችን ኢትዮጵያም አለውም አሁን የዲሞክራሲ ስርዓት ግንባታ የተጠናከረ የእንቅስቃሴው የተጠናከረ የሚሄድበት ሁኔታም ካለው ጋርም ተያይዘው ልምዱም አሰራሩም ከዲሞክራሲ ስርዓቱ ማጠናከር ጋር ብቻ እንደሆን ታሳቢ ተደርጎ የተወሰደበት ሁኔታ ነው ያለ። ይህም እውነታ ሆኖ በተለይ አሁን ካለው ፖለቲካዊ ነጻነት ጋር እየተበራከተ መጣው የጥላቻ ንግግርና ሐሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም፣ ደህንነት እንዲሁም አጠቃላይ ለለውጥ እንቅስቃሴ ዘላቂና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካል እያየን ነው። በርካታ ዜጎቻችን በዚሁ ሐሰተኛ በሆኑ ጥላቻ ባዘሉ ንግግሮች፣ ሐሰተኛ በሆኑ መረጃዎች፣ ከምንም በላይ ማህበራዊ ሚዲያዎቹ ከሚሰራጩበት አግባብ የህይወት መጥፋትን፣ አካባቢ መፈናቀልን፣ የአካልን በቃላ ስነ ልቦና በማህበረሰብ ውስጥ ከባድ ስነ ልቦና ችግሮችን እንዳመጣም ይታወቃል። ሰው እነዚህ ነገሮችን መከላከል የግድም ነው።
አቶ ዝናቡ ቱኑ በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳንም ቢሆን ሀሳብን የመግለጽ መብት ከኃላፊነት ጋር እንደሚመጣ በግልጽ ይደነግጋል ብለዋል። በረቂቅ አዋጁ ላይ የጥላቻ ንግግር ትርጉም በሚል የተቀመጠው የሌላን ሰው ወይም የተወሰነ ማህበረሰብ ብሔርን፣ ሃይማኖትን፣ ጾታን ወይም አካል ጉዳተኛን መሰረት በማድረግ ጥላቻን ወይም መድሎን የሚያበረታታ ንግግር ይለዋል። ዜግነትን፣ ስደተኝነትን፣ ቋንቋን፣ ውጫዊ ገጽታን እንደ መጥፎ መስሎ የሚያንኳስስ፣ የሚያስፈራራ፣ ለጥቃት የሚያነሳሳና ጥላቻ አዘል ጽሁፎችን በመልእክት ማስተላለፍ፣ በጽሁፍ ማሰራጨት፣ ብሮድካስት በማድረግና ማህበራዊ ሚዲያ ላይ ማሰራጨት፣ በድምጽና በቪዲዮ ጭምር ለሰዎች ማስተላለፍ የጥላቻ ንግግር በሚል በአዋጁ ተቀምጧል። ሆን ብሎ ሐሰተኛ መረጃን ማሰራጨት፣ ማጋራት ወንጀል መሆኑን ረቂቁ ይደነግጋል። ድንጋጌዎቹን የተላለፈም በገንዘብና በእስር እንደሚቀጣ ሰፍሯል። የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር ኢትዮጵያ አሁን ካለችበት ሁኔታ አንጻር አዋጁ አስፈላጊ እንደሚመስል ጠቁመው፣ ነገር ግን እንዲህ ያለው አዋጅ አፋኝ እንዳይሆን በጥንቃቄ ሊታይ ይገባል ብለዋል።
ባለፉት በርካታ ዓመታት በጣም በአፈና ውስጥ የነበረ አገር ነው፣ በአፈና ውስጥ የነበረ ሕዝብ ነው። ብዙዎች እንደሚሉት እኔም እንደማምንበት ለውጡ ድንገተኛ ነው። ዝግጅት ተደርጎበት አስቀድሞ ተቋማት ተገንብተው የህግ ማዕቀፎች በሚገባ ተዘጋጅተው የመጣ ለውጥ አይደለም። በድንገት ነው የመጣው። ህዝቡም አልተዘጋጀም፣ መንግስትም አልተዘጋጀም። ስለዚህ በዚህ ምክንያት በተለይ ህዝቡ በነጻነት የመኖር ልምምድ ያልነበረው በዲሞክራሲ ባህል ሰብአዊ መብቶች ዋጋ በመስጠት ባህል ውስጥ ልምምድ እያደረገ የኖረ ህዝብ አይደለም እንዳየነው ለውጡ እንደመጣ በጣም በርካታ ቀውሶች ተፈጥሯል። ዛሬም ድረስ ሰፊ ችግር አለ። ችግሩን ከሚያባብሱት ነገሮች አንደኛው ነገር ይሄ ጥላቻ ንግግር በብሔር ላይ፣ በሃይማኖት ላይ፣ በማንነት ላይ ተመሰረቱ በተለይ ማህበራዊ ሚዲያን በመሰረት ያደረጉ በጣም ለግጭት የሚጋብዙ ንግግሮች፣ አገላለጾች ይሄ መሬት ላይ ያለ እውነት ነው። እንግዲህ ይህን ችግር እንዴት ይፈታ ሲባል መንግስት መረጠው መንገድ በህግ ለመገደብ ነው። የጥላቻ ህግ እና ዲስኢንፎርሜሽን ህግ ያው የመጀመሪያው አይደለም በኢትዮጵያ፣ በዓለም ላይ በርካታ ሀገሮች ውስጥ አለ። አሁን የሚያሳስበው ይሄ የጥላቻ ህጉ ልክ እንደ ስራ ላይ እንዳለው የጸረ ሽብር ህጉ በቀላሉ አቢዩዝ ሊደረግ የሚችል በተለይ ደግሞ ምናልባት እንኳን አሁን ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ጥንቃቄ ሰፊ ውይይት መደረግ ያስፈልጋል ብዬ ነው የማስበው።
አቶ አመሀ አዋጁን ተቻክሎ ከማውጣት ይልቅ ለጥላቻ ንግግሮች ምንጭ የሆኑትን ማህበራዊና ፖለቲካዊ ሁኔታዎች ላይ መስራት መቻል እንዳለበት ይጠቁማሉ። ለዚህም መንግስት፣ የዴሞክራሲ ተቋማት፣ የበጎ አድራጎት ድርጅቶች በጋራ ህብረተሰቡን በማስተማርና ብሔራዊ እርቅም ማድረግ ያስፈልጋል ብለዋል። አዋጁም ሆነ እንዲህ ያለ ህግ ሲወጣ አፋኝ አለመሆኑን ለዴሞክራሲ ስርዓት ግንባታም አስተዋጽኦ የሚያበረክት መሆኑን ማረጋገጥ ያስፈልጋል ይላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር እና የሚዲያና የኮምፒውተር አዋጅ በማርቀቅና በማሻሻል ሂደት ላይ የተሳተፉት ዶክተር መሰንበት አሰፋ በበኩላቸው የአዋጁ አስፈላጊነት ላይ እምነት አላቸው።
ሁለቱንም ነገር ማየት አለብን፣ በጎ ነገሩን መጥፎ ነገሩን ብዬ አስባለሁ። ማንኛው ህግ አድሬስ የሚያደርጋቸው ማህበራዊና ፖለቲካዊ ጉዳዮች ይኖራሉ። ስጋት የሚመጣው ከህጉ ይዘት ብቻ አይመስለኝም። አብዛኛው ከህጉ ይዘት አይደለም። እኔ አሁን የህጉን ይዘት በደንብ ለማየት ሞክሬያለሁ እና መጥፎ ህግ አይደለም። ህጉን እንደ ህግ ስናየው፣ እንደ ህግ ባለሙያ ሳየው፣ ችግሩ የሚመጣው ግን ኢትዮጵያ ውስጥ እንደዚህ አይነት አሁን የጥላቻ ንግግር የሆነ የፈረሽ ክፍል በተለይ ፖለቲካዊ ይዘት ያላቸውን ነጻነቶች በከፍተኛ ሁኔታ ሊጎዱ ስለሚችሉ የዲሞክራሲ ስርዓቱ በጣም ጠንካራ ባልሆነበት ሀገር እሱ ሪስክ አለ። የዲሞክራሲ ስርዓትን በሚጠይቀው መልኩ ደረጃ ደርሷል ብለን በሙሉ ልብ መናገር አንችልም። የፖለቲካ ስርዓታችንም እንደዚሁ ለውጦች አሉ፣ በጣም ተስፋ የሚሰጡ ነገሮች አሉ። ነገር ግን በጎ ነገሩን ደግሞ ስታይ ምንድን ነው የጥላቻ ንግግር አሁን ኢትዮጵያ ውስጥ ባለው የፖለቲካ አሁን ያለው ሁኔታ የሚያሳየው በተወሰነ መልኩ የህግ ማዕቀፍ ሊኖሩ ይገባል።
ዶክተር መሰንበት ገና ወደፊት በአፈጻጸም ላይ አፋይ ሊሆን ይችላል የሚለውን ስጋት አይቀበሉትም። ከወዲሁ እንደዛ የምናስብ ከሆነ ተስፋ የለንም ይላሉ።
ዲሞክራሲውንም ነጻነቱንም ኢንፎርም እናደርገው በህግ ብቻ አለ። ሲቪል ሶሳይቲዎች አሁን በተወሰነ ደረጃ ይማሰባል። ስለዚህ መንግስት አላግባብ ህጎች ተረጎሙ መግለጫ ሊያወጡ ይችላል። የኢትዮጵያ ሲቪል ሶሳይቲዎች ፎረም አለ፣ የጋዜጠኞች ማህበር አለ። ጭራሽም አይወጣ የሚለውን ክርክር እኔ ብዙም አልቀበለው በዛ ምክንያት። ዞሮ ዞሮ ህግና ፖለቲካ በጣም የተያዘ ነገር ነው። ሲሆን አንድ ነገር መልካት ይበል። ህግ ሁሉንም የማህበረሰብና የፖለቲካ ችግራችን አይፈታል። የፖለቲካ መፍትሄ የሚያስፈልጋቸው የፖለቲካ ጉዳዮች አሉ። ህግ የህግ መፍትሄ የሚያስፈልጋቸው የህግ ጉዳዮች አሉ።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በአዋጁ አስፈላጊነት ላይ እምነት አላቸው። ነገር ግን የአዋጁ አቀራረጽና የቋንቋ አጠቃቀሙ ላይ ክፍተት መኖሩን ይስማማሉ።
እንግዲህ የዚህ ነገር መነሻ እንደሚታወቀው ኢትዮጵያ ውስጥ አሁን በማህበራዊ ሚዲያ አጠቃቀም ላይ አሳሳቢ ችግር ታይቷል እና ያንን በተለይ የሐሰተኛ መረጃ በማሰራጨትም ሆነ ማህበራዊ ሚዲያን ለጥላቻ ዓላማ እና ለመጥፎ የአመፅ ቅስቀሳ የማዋል አዝማሚያ ኢትዮጵያ ውስጥ ታይቷል። ስለዚህ ይህ ሁኔታ አሳሳቢ ስለሆነ መንግስት ይህንን ጉዳይ ሊያስተዳድር የሚችል አንድ አይነት የህግ ማዕቀፍ ሊኖር ይገባል የሚል ሀሳብ መኖሩ በራሱ ስህተት አይመስለኝም። ነገር ግን ብዙ ጊዜ ይሄ ጥላቻ ንግግር ወይም ሐሰተኛ መረጃ የሚባል ጉዳይን ለማስተዳደር በዓለም ላይ የሚወጡ ህጎች በሙሉ በጣም በከፍተኛ ጥንቃቄ ካልተቀረጹ ከጥቅማቸው ይልቅ ጉዳታቸው ያመዝናል እና አሁን ኢትዮጵያ ውስጥም የተዘጋጀው ረቂቅ ህግ አቀራረጹ እና የቋንቋ አጠቃቀሙ ትንሽ ሰፋ ብሎ የተጻፈ ስለሆነ ይህ በስራ ላይ አዋዋል ላይ ችግር ሊፈጥር ይችላል። ስጋት መነሳቱ ተገቢ ይመስለኛል። በጥንቃቄ መቀረጽ መቻል ስላለበት ማለት ነው። ስለዚህ ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ህግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ እኔም።
ይህ አዋጅ ሐሳብን የመግለጽ ነጻነትን ሊያፍን ይችላል የሚል ስጋት ካላቸው ከዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች እና ከተባበሩት መንግስታት ልዩ መልእክተኛ ዴቪድ ኬ በተጨማሪ በመብት ዙሪያ በመስራት ልምድ ባላቸው ወጣቶች በቅርቡ የተመሰረተው የመብቶችና ዴሞክራሲያዊ ብልጽግና ማዕከል በተዘጋጀው ውይይት አዋጁ አፈናን ሊያስከትሉ የሚችሉ አንቀጾች የተካተቱበት ነው የሚል ውይይት ተነስተዋል። በምሳሌነትም ከዚህ ቀደም ዜጎችን ለማፈን ስራ ላይ ከዋለው የጸረ ሽብር አዋጁ ጋር ያመሳሰሉታል። የፌደራል ጠቅላይ አቃቤ ሕግ አቶ ዝናቡ ቱኑ ግን ይህንን ስጋት አጣጥለውታል።
እኔ አሁን በጣም ኮምፕሊትሊ ያሳብዩነት ከዚህ ጋር ያለኝ ነገር ምንድን ነው? የሕጉ አስፈላጊነትና ፕራክቲካል አሁን አገሪቷ ያለችበትን ነገሮችን በሚገባ እነዚህ አካላት ከተረዱ በኋላ ሕጉ ተፈጻሚነቱ ከስመጣ በሌላ አንግል ይተረጎማል ብሎ መደምደም ተገቢ አይደለም የሚል መነሻ ነው አለ። እይታው መስተካከል መቻል አለበት። ከዚህ ቀደም የነበረው የጸረ ሽብር አዋጁ ትክክል ነው፣ የፖለቲካ ፍጆታ ውሏል፣ የስ የአጠቃላይ ዜጎችን ሰብአዊና ዲሞክራሲያዊ መብቶችን አፍኗል፣ የስ ምንም ልዩነት የለንም። ለጊዜ ሀገሪቷ በእንደዚህ አይነት የጸረ ዲሞክራሲ ስርዓት ውስጥ ትራመዳለች ወደፊትም ብሎ ጄግ አድርጎ መምጣት ስህተት ነው ብዬ ነው ማምነው። በግለ ልዩነት እዚህ ጋር አለው። ህጉ በተቀመጠበት አግባብ ብቻ ነው ሊተረጎም የሚገባው። መልኩ ደስ ሊያስማመን ይገባል። ትላንትና ባለፍንባቸው የታሪክ ትርክታዎች አሁን ቀጥለን ወደፊት እንሄድበታለን ተብሎ ከተወሰደ ሶስት ተስለሚሆን ያው ከዚህ አንጻር ጥንም በላ አሁን ያለንበት ነባራዊ ሁኔታችን የበለጠ የሚያጠናክር ከዛም አልፎ ደግሞ አሁን የጀመርነውን እውነተኛ የሆነው የፌደራሊዝም ስርዓቱ ለመከተል አገሪቷ የጀመረችው እና የዲሞክራሲ ስርዓት ግንባታች ላይ ቁርጠኛ አቋም ይዛ እየተንቀሳቀሰችው ባለችበት አግባብ ይሄ ይተረጎማል ነው። በባለፉት ጉዳዮች መነሻ አድርገን ወደፊት ሊተረጉሙ ይችላሉ ተብሎ የሚወሰድ ከሆነ በሀገሪቷ የእድገት ጎዳናና የፖለቲካ ስርዓት ግንባታች የመጠራጠር የሚባለች ይሄ ጥርጣሬ ለምን ይመጣል? አይደለም የኔ መነሻ፣ ምክንያቱም መለፍንባቸው ግዛቶች የተጓዝንባቸው ሂደቶች እነሱን ጥርጣሬ እንዲወልዱ ዜጎች በሀገሪቷ የህግ ስርዓት እንቅስቃሴዎች፣ በሀገሪቷ ፍትህ ስርዓቱ ላይ፣ በሀገሪቷ አጠቃላይ የፍትህና ርቲ ጉዳዮች ላይ እምነታቸው እየሸረሸረ መጣበት ሁኔታ ስለነበረ ጥርጣሬው ከዚህ አንጻር ተገቢ ነው። ግን አሁንም እንደዛ ነው የሚተረጉሙት ብሎ መደምደም ተገቢም ስላልሆነ ነው እና መነሻው የሚያግባባን ከሆነ የህግ አተረጓጎሙና አፈጻጸሙ ህጉ ባስቀመጠ አግባብ ብቻ ነው የሚቀጥለው የሚለው ነገር ላይ በሚግባባ ጥሩ ነው የሚል ሀሳብ ስላለኝ ነው።
አቶ አማሀ መኮንን በበኩላቸው በአቃቤ ህግ በኩል ረቂቅ አዋጁን በማዘጋጀት አሁን ባለው አሰራር ጊዜ ወስዶ መወያየት ወይም ሀሳብን ያለመቀበል ችግር ይኖራል ብለው እንደማያምኑ ገልጸው፣ ስለዚህም የመብቶችና ዴሞክራሲ ብልጽግና ማዕከልን ጨምሮ አዲስ እየተመሰረተ ባለው ጥምረት አማካኝነት ባለሙያ ተመድቦ የሂውማን ራይትስ ዎች እና የተባበሩት መንግስታት ድርጅት መልክተኛ ሀሳብንም አካተው ሌሎች አስተያየቶችንም ሰብስበው ውይይት ለማድረግ ለመጪው ቅዳሜ ቀጠሮ መያዙን ገልጸዋል። በመጨረሻም ሊሞሉ ይገባቸዋል የሚሏቸውን ክፍተቶችና ሊደረጉ ይገባል ያሏቸውን ጥንቃቄዎች ለመንግስት እንደሚያቀርቡ ተናግረዋል። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ካለፈው ጳጉሜ 6 ጀምሮ በድሬዳዋ ተከስተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የርቅ መርሃ ግብሮች መዘጋጀታቸው ተሰምቷል። የርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ አቃቤ ሕግ አስታውቋል። እርቁን የሚያስፈጽሙ የሀገር ሽማግሌዎች፣ የሃይማኖት አባቶችና የየመንደር ተወካዮች ሂደቱን ስለሚመሩበት ሁኔታ በድሬዳዋ ቅርንጫፍ ማብራሪያ ተሰጥቷቸዋል። አዲስ ቸኮል ዝርዝራለሁ።
የድሬዳዋ አስተዳደር፣ የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽሕፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችንና ታዋቂ ግለሰቦችን ቃለ በማስገባት ነበር ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው።
የድሬዳዋ ገጽታና የድሬዳዋ ታሪክ
የእርቅ መርሃ ግብሩ ከታህሳስ 15 ከታህሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌደራል አቃቤ ሕግ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴስ ግርማ ያስታወቁት።
እንግዲህ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ። ማለትም 44 ማለት ነው። ሁለት ሁለቱን አንድ ላይ ያረግን ነው የማስተራክ ስራው። እዚ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች እንዲሁም ሃይማኖት አባቶች ሽማግሌዎችና ያባገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደውርሶና ገንደወዳ የሚባል ሰፈርን በአንድ አካባቢ የምናስተራክበት ሁኔታ እንዳለ ከዛ ሙርቱጉቱ ከገንደተስፋ ከቶኒና ዳርፉር ሰባተኛ ከመንገድ በላይና ከመንገድ በታች ቦረን መስቀለኛ ከቀጠና 1 መስቀለኛ ከገንደተስፋ መስቀለኛ ከሙርቱጉቱ ሼክ ቡሽራ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው ገንደቦዬ ከገንደቆር የወጣቶች ጋር ገንደቦዬ ከገንደሎኒ ጋር ገንዳዳ ከገንደሚስኪን ገንዳዳ ከገንደቁጭቁጭ ገንደጋራ ከአዲስ ከተማ ካፊራ ከሰባ ዳቦ መጋላ ከአምስተኛ ገንደጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው።
በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፈር ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌደራል አቃቤ ሕግ ያስታወቀው። በስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ረዴት። ምንም እንኳን በአስተዳደር ደረጃ ዝርዝር እቅድ ይወጣለት የርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ለካይዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። አሁን የአድማጮች አስተያየት የምንሰማበት ሰዓት ነው። በተለያዩ ቦታዎች ከእምነት ጋር ተያይዘው የሚነሱ ጥቃቶችና ግጭቶችን ለመቀነስ የወጣቱ ሚና ምንድነው?
ኔካላብ ኃይሉ ነው። በሀገራችን ብዙ ነገሮች ሊከሰቱ ይችላሉ፣ ግን ሰዎች ለነዚህ ችግሮች መፍትሄ ሲያፈላልጉ ወይም ደግሞ ብለው ሲናገሩ መጀመሪያ እዛ ነገር ላይ እዛ ጉዳይ ላይ ለውጥ መፍጠር እንችላለን የሚለው መጀመሪያ ጥያቄ መመለስ አለበት። ያንን ከመለስን በኋላ ያለን አቅም ተጠቅመን ያንን ነገር ለመፍታት ወይ ችግሩን ለማቆም ብንሞክር ጥሩ ነው። በትክክል ስለ ጉዳዩ ወይም ደግሞ ስለ ተፈጠረው ነገር ምንም አይነት ከሁለቱም ጎን እውቀቱ ከሌለን ማንኛውንም አክሽን ባንወስድ ጥሩ ነው። ምክንያቱም በአልሆነ ኢንፎርሜሽን ሌላም ነገር እኛ ራሳችን ኮዝ ልናረግ ስለምንችል ከመወሰናችን በፊት ሁለቱንም ሳይድ አይተን ከእኛ የሚጠበቁትን ነገሮች ብናረግ ጥሩ ነው እላለሁ ብዬ አስባለሁ።
ዳዊት ማሙ፣ አብዛኛዎቹ ችግሮች የሚከሰቱት በወጣቶች እና አክቹሊ ወጣቱ ማድረግ ያለበት ብዬ ማስበው ወይም እንደ መፍትሄ መቀመጥ ያለበት አብዛኛው ክፍል ወጣት ነው። የባሰው ደግሞ ምንድነው ስራ አጥ ነው። አብዛኛው ስራ አጥ መሆኑ በራሱ የሚፈጥረው ራሱ ላይ የተስፋ መቁረጥ ሰማ ያደርገዋል። ስለዚህ ወጣቱ አንደኛ ስራ ፈጣሪ ምን አለበት ይሐዋሰራ ከሆነ ይቀርከሆነ ይለወጥ ከሆነ ከእንደገነ ችግሮች ራሱን ያገላል። ስራዎች ላይ ሂደቶች ላይ ለውጦች ላይ እና ራሳችንን ሀገራችንን በማሻሻል ሂደት ላይ ምናተኩር ከሆነ ለእንደዚህ አይነት ችግሮች ወይም ደግሞ ለእንደዚህ አይነት ደካማ የሆኑ አስተሳሰቦች ቦታና ጊዜ አይኖረንም። ምክንያቱም እኛ በስራ ተጠምደን እያለ አላስፈላጊ ወሬ ከላሳ አሚት ወይም በሃይማኖት ወይም በህብረተሰብ ደረጃ ላይ የሚደርሱ ችግሮች ላይ ቦታና ጊዜ አይኖረንም ማለት ነው። ስለዚህ ወጣቱ ራሱን ለለውጥና ለስራ ቢያዘጋጅና እንደዚህ ነው።
ሰለሞን ታረቀ ካላለ ወጣቶች እንደዚህ አይነት ሀገር ላይ አላስፈላጊ ግጭቶች ሲፈጠሙ እንዲሁም ደግሞ በሃይማኖት በኩል ወጣቶች በዚህ በኩል ግጭት ከመፈጠሩ በፊት ያው ወጣት ማለት የአካባቢው ሰላም ደህንነት ያስከብር የሚችል ብሎም ደግሞ ለቀጣይ ሀገርን መረከብ የሚችል እንደመሆኑ መጠን በቅድሚያ ግጭት እንዳይፈጠር አካባቢውን በተለያየ መልኩ በዘረቡትም ሆነ አላስፈላጊ ነገሮችን መቆጣጠር ይኖርበታል። ልክ እንዳየም ሆነም ትክክለኛ መረጃ ነው እያመነበቀ ለህግ የመጠቆም እንዲሁም ደግሞ ነገሮችን ሁሉም በተረጋጋ መልኩ በማየት ምን ይሆን ብሎ መመርመርና ቆም ብሎ ማሰብ መቻል ይኖርበታል። ወጣቱ ግጭቱ ከተፈጠረ በኋላ ደግሞ ያደረገው አካል ማን ሊሆን ይችላል፣ እንዴትስ ሊሆን ቻለ የሚለውን ያው በትክክለኛ መረጃ መደገፍ፣ እውነታውን ነገር ማወቅ ፈጥኖ እከሌ ወይም እንደዚህ ነው ብሎ በስህተት መንገድ ሳይሄድ እውነታውን ነገር በመጋለጥ ለህግ ማቅረብ ይኖርበታል። ከዛ ውጭ ደግሞ የሚመለከተው አካል መነጋገር ይኖርበታል። ፌደራል የሚመለከት ከሆነ ፌደራል፣ የክልሉን መንግስት የሚመለከተ ከሆነ ከክልሉ መንግስት ጋር እንዲሁም በማነጋገር የጥፋት ኃይሎችን መለየት ጋር ይኖርበታል።
አስተያየትና ምላሻችሁን ለሰጣችሁን ወጣቶች ምስጋናችን ይድረሳችሁ። የጨፈርኩ ስለነበር ትንፋሽልኝ።
የሰማነው Joy to the World የተሰኘውን የEarth, Wind and Fire ሙዚቃ ነው። ዛሬ ይሄ ሙዚቃ የጋበዝንበት ልዩ ምክንያት ምንድነው ሲሆን
እንግዲህ የአውሮፓውያን ወይም የፈረንጆች ገና የምንለው ነገ ይከበራል። ዛሬ ደግሞ ዋዜማው ነው። እኛ ብቻ ነን እዚህ ቢሮ ውስጥ ያለነው አብዛኛው
ይሄንን በዓል እንግዲህ በየቤቱ ለማክበር ተሰማርቷል። በምዕራባውያኑና አቆጣጥር በሚጠቀሙ ሀገራት በብዙ ሀገራትም እየተከበረ የሚገኝ ቀን ነው ዋዜማው ነው። ነገ ደግሞ ገና ነው። አድማጮችም ከዚህ በዓል ድባብ ትንሽ እንዲቃመሱ በማሰብ ነው ሙዚቃ ያጋብዙ።
ስለዚህ መልካም በዓል የገናን በዓል
ይሁንላችሁ።
ለምታከብሩ ሁሉ መልካም በዓል ይሁንላችሁ። ጽዮን ግርማ
እንዲሁም አብታሙ ስዩም አብረናችሁ ነበር። ከሞክቢሊያ ቢሮ ጋራ መልካም የገና በዓል ይሁንላችሁ።
ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ